Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ታሪካዊው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ 2016 ዓመተ ምህረት ዛሬ እየተካሄደ ነው። እንደምናመሻችሁ።
አዎ፣ በእጅጉ ሲጠበቅ የቆየው ቀን ደርሷል።
Feeling because you know I know how much responsibility goes with this and so many people are counting on the outcome of this election.
እጅጉን ትህትና የተመላበት ስሜት የሚያሳድር ነው፣ ምክንያቱም አብሮት የሚመጣውን ኃላፊነት እረዳለሁና። ብዙዎች የምርጫውን ውጤት በጉጉት በመጠባበቅ ላይ ናቸው። ይህ ለሀገራችን ምን ማለት እንደሆነ እረዳለሁ። ላሸንፍም ከበቃው የተቻለኝን ሁሉ ላደርግ ዝግጁ ነኝ።
ዲሞክራቷ ፕሬዝዳንታዊ እጩ የቀድሞዋ ዩናይትድ ስቴትስ ምክር ቤት አባልና የቀድሞዋ ቀዳማዊት እመቤት ሴናተር ሂላሪ ሮድሃም ክሊንተን ናቸው።
ምንም አልተደናገጥኩም። እንዲያውም በጣም ደስ የሚል ስሜት ነው ያለኝ። ይሄ ትልቅ እድል ነው። ሁሉም ሰው በጣም ትልቅ ጉጉት ላይ ነው። ይሄ ደግሞ በአገሪቱ በጠቅላላ በዓለም በጠቅላላ እየታየ ነው።
እኒህኛው ደግሞ ተቀናቃኛቸው የሪፐብሊካን ፓርቲው እጩ ሚሊዮነሩ ዶናልድ ትራምፕ ናቸው።
ቀደም ብሎ የሰጡትን የበርካታ ሚሊዮን ድምጾች ጨምሮ በመጪው ጥቂት ሰዓታት ውስጥ በሚሰጡ የመራጮች ድምጾች አሜሪካውያን ዛሬ አዲሱ ፕሬዝዳንታቸውን ማንነት እንዲለዩ ይጠበቃል።
ከምሽቱ ዜና መካከል ዋና ዋናዎቹ የምንለው የለም። ዋናውና በርከት የሚለው ዜናችን ዛሬ የሚካሄደው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ይሆናል። ከዛ በተረፈ ከሀገር ቤት የ40 ኪሎ ሜትር እገዳ የተደረገባቸው ዲፕሎማቶች አዲስ አበባ ላይ ማለት ነው፣ ያ እገዳ ተነስቷል የሚል ዜናም አለን።
ከዛሬ ማክሰኞ ጥቅምት 29 2009 ዓ.ም ስርጭታችን ጋር አስተናጋጆች አሉ አከብደና
አዲሱ አበበ ነን። አቀናባሪው ንጉሱ ታምሬ፣ የስርጭት መሐንዲሱ ደግሞ
አድሬስ ሪገስ
ደንበኛችን ነው።
ልክ ነው።
በቅድሚያ
በታሪካዊ ዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ነው የሚያተኩረው ዝግጅታችን። የሰዓቱን የዓለም ዜና እናሰማ።
በኦሃዮ የፍራንክሊን ቀበሌ ሕዝቡ ዛሬ ማለዳ በመውጣት ድምፁን እየሰጠ ነው። ዛሬ በአሜሪካውያን በመላ አገሪቱ በሚካሄደው ፕሬዚዳንታዊ ምርጫ ድምፃቸውን በመስጠት ላይ ይገኛሉ። በዚህም ሪፐብሊካኑ እጩ ዶናልድ ትራምፕና በዲሞክራቷ እጩ ሂለሪ ክሊንተን መካከል ሲካሄድ የቆየው ከባድና ምርር ያለ የምረጡኝ ዘመቻም ሕዝቡ ዛሬ በሚሰጠው ድምፅ ይጠናቀቃል። ሂለሪ ክሊንተን ይህን ምርጫ ማንነታችን የሚፈተንበት ሲሉት፣ ዶናልድ ትራምፕ ደግሞ ዛሬ የነጻነታችን ቀን ነው ማለታቸው ተሰምቷል። ሁለቱ እጩዎች ይህን አስተያየት የሰጡት ዛሬ በመጨረሻዊ ዘመቻቸው ማብቂያ ላይ ነው። ዛሬ ማለዳ ላይ በተለይም በቨርጂኒያና በኒውዮርክ ሕዝብ ድምፁን ለመስጠት በረዣዥም ሰልፎች ተኮልኩሎ ይታይ እንደነበር ታውቋል። ቀደም ሲል እንዳልኩት በኦሃዮ ፍራንክሊን ቀበሌ ሕዝቡ ማልዶ ነው የወጣውና ድምፁን እየሰጠ ነው። ኦሃዮ ደግሞ ከፍተኛ ፉክክር የሚካሄድበትና ወሳኝ ክፍለ ግዛት መሆኗ ይታወቃል። ዶናልድ ትራምፕ ከባለቤታቸው መላኒያ ጋር በዛሬው ቀን በኒውዮርክ ማንሃተን ናቸው ለተሰበሰበው መራጭ ሕዝብ ሰላምታ ከሰጡ በኋላ ከጋዜጠኞች እንዴት ነው ሚስተር ትራምፕ፣ ፈርተዋል ወይስ መረበሽ ታይቶብዎታል ብለው ጠይቀዋቸው ነበር።
የለም፣ ምንም አልተደናገጥኩም። እንዲያውም በጣም ደስ የሚል ስሜት ነው ያለኝ። ይሄ ትልቅ እድል ነው። ሁሉም ሰው በጣም ትልቅ ጉጉት ላይ ነው። ይሄ ደግሞ በአገሪቱ ጠቅላላ በዓለም በጠቅላላ እየታየ ነው።
በሌላ በኩል ደግሞ ሚስ ክሊንተን ቀደም ሲል ቀንጭበር እንዳሰማ ነውም የበኩላቸውን ተናግረዋል።
እጅግ በጣም የትህትና ስሜት የሚያሳድር ነው፣ ምክንያቱም አብሮት የሚመጣውን ኃላፊነት እረዳለሁና። ብዙዎች የምርጫውን ውጤት በጉጉት በመጠባበቅ ላይ ናቸው። ይሄ ለሀገራችን ምን ማለት እንደሆነ የምረዳው ነው። በዚህ ምርጫ አሸናፊ ለመሆን ከበቃው የተቻለኝን ሁሉ ለማድረግ ዝግጁ ነኝ።
ዲሞክራቷ ሂላሪ ክሊንተን ናቸው። ታዲያ ከተቀናቃኛቸው ሪፑብሊካኑ ዶናልድ ትራምፕ ጋር ትላንትናም በምርጫ ዋዜማ እንኳን ሳይቀር የምረጡኝ ዘመቻቸውን በበርካታ ክፍለ ግዛቶች አካሂደዋል። በዩናይት ስቴትስ የቅርብ ጊዜ ታሪክ የዘንድሮን አይነት ከፋፋይ ወይም መከፋፈል የታየበት ምርጫ ታይቶ አይታወቅም ነው የተባለው። በሕዝብ አስተያየት መመዘኛዎችን መሰረት ሂላሪ ክሊንተን በሁለቱም ማለትም በብሔራዊና በበርካታ በዛሬው ምርጫ ውጤት ላይ ወሳኝነት አላቸው በሚባሉ የፍልሚያ ቀጠናዎች በአነስተኛም ድምጽ ቢሆን ተቀናቃኛቸውን ትራምፕን ያለማቋረጥ እየመሩ ናቸው ተብሏል። የዕለቱ አብይ ርዕስ ዝርዝሩን ይመለከታል።
ከዓመት በላይ ሲካሄድ የነበረውና አልፎ አልፎም ታይቶ በማይታወቅ ሁኔታ አስቀያሚ ሂደት የነበረው የዩናይትድ ስቴትሱ ፕሬዚዳንታዊ ምርጫ ፉክክር እየተጠናቀቀ ባለበት በዛሬው ዕለት የክሬምሊኑ ቤተ መንግሥት አፈቀላጤ ድሚትሪ ፔስኮቭ ለአሜሪካውያን ድምፅ ሰጪዎች የሩሲያን መልእክት አሰምተዋል። ቃል አቀባዩ የሩሲያ የመጨረሻ ተማጽኖ ባሉት መልእክት ላይ ሩሲያ በአሜሪካው ምርጫ ጣልቃ ለመግባት ምንም አይነት ፍላጎት የላትም ብለዋል። አሜሪካውያን በቂ የሆነ የራሳቸው ችግር ስላለባቸው የእኛ ጣልቃ መግባት አያሻቸውም ሲሉም ተናግረዋል። የክሬምሊኑ ቤተ መንግሥት ቃል አቀባይ ድሚትሪ ፔስኮቭ
ዲፕሎማቶች ለራሳቸው ደህንነት ሲባል በአዲስ አበባ ከ40 ኪሎ ሜትሮች ክልል ውጪ ያለ ፈቃድ እንዳይንቀሳቀሱ የተጣለው እገዳ መነሳቱን የአስቸኳይ ጊዜ አዋጅ ጠቅላይ እዙ ኮማንድ ፖስት የተባለው አስታወቀ። የመከላከያ ሚኒስትርና የአስቸኳይ ጊዜ ጠቅላይ እዝ ዋን ጽህፈት ቤቱ አቶ ሲራጅ ፈጌሳ እንዳሉት ክልከላው የተነሳው የአገሪቱ ሰላምና መረጋጋት እየተሻሻለ በመምጣቱ ነው ብለዋል። እስክንድር ፍሬው ተከታዩን አጭር ዘገባ አድርሶናል።
የአስቸኳይ ጊዜ አዋጅ ኮማንድ ፖስት ክልከላው መነሳቱን ይፋ ያደረገው የእርምጃ አፈጻጸም መመሪያ ቁጥር 2ን ይፋ ሲያደርግ ነው። የኮማንድ ፖስቱ ሴክሬታሪያት የመከላከያ ሚኒስትሩ ሲራጅ ፈጌሳ ለሀገር ውስጥ የመገናኛ ብዙሃን እንዳሉት ክልከላው የተነሳው በሀገሪቱ የተሻለ የሰላምና የመረጋጋት ሁኔታ በመፈጠሩ ነው።
መጀመሪያ እነኚህ ዲፕሎማቶች ለራሳቸው ደህንነትና ጥበቃ ሲባል ከአዲስ አበባ 40 ኪሎ ሜትር ራዲየስ ውጭ እንዳይንቀሳቀሱ ተጥሎ የነበረው ክልከላ የዛኔ ሲጣል የነበረው ስጋት፣ የደህንነት ስጋት አሁን በደረስንበት ደረጃ ላይ ያጋጥማል ብሎ ስለማይታሰብ ኮማንድ ፖስቱም ይህን በሚገባ ስለገመገመው ስለዚህ ይሄ ክልከላ እንዲነሳ ነው የተወሰነውን።
ቀደም ሲል በወጣው መመሪያ ቁጥር 1 ከተከለከሉ ተግባራት አንዱ የሕግ አስከባሪ ኃይሎችን ዩኒፎርም ይዞ መገኘት ወይም በቤት ውስጥ ማስቀመጥ ነው። ይህ ክልከላም በመመሪያ ቁጥር 2 እንዲነሳ መደረጉን ሚኒስትሩ አመልክተዋል። ይህም ሆኖ ከሕግ አስከባሪ አልባሳት ጋር በተያያዘ ያልተነሱ ክልከላዎች እንዳሉ አስታውሰዋል።
አብዛኛው የገጠሩ ህብረተሰብ ውስጥ መከላከያ ወይም ደግሞ የወታደርን ልብስ በቤቱ እንዳለውም በመደበኛ ልብስነትም እንደሚጠቀም በተደረጉት መረጃዎችና ውይይቶች ማረጋገጥ ተችሏል። ስለዚህ እዚህ ላይ የተነሳው ነገር ምንድን ነው? እነኚህን አልባሳት በቤት ውስጥ ማስቀመጥ ወይም ይዞ መገኘት የሚለው ክልከላ ተነስቷል። ያልተነሳው ክልከላ ምንድን ነው? የህግ አስከባሪዎችን ዩኒፎርም መልበስ አሳልፎ መስጠትና መሸጥ ክልክል ነው የሚለው ግን አልተነሳም።
ኮማንድ ፖስቱ ያወጣው መመሪያ ቁጥር 2 አራት ክፍሎችና 9 አንቀጾች እንዳሉትም ተጠቅሷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር እናመሰግናለን። ኢትዮጵያ አስቸኳይ ጊዜ አዋጅ ፈ ያደረገችው ያልተጠበቀ ከፍተኛና ተከታታይ ተቃውሞ ከተካሄደ በኋላ መሆኑ ይታወቃል። በአንዳንድ ስፍራዎች ከማታ እስከ ንጋት የታወጀው የሰዓት እላፊ፣ የኢንተርኔት አገልግሎት እንዲሁም አንዳንድ መገናኛ አውታሮችን አታድምጡ፣ አትከታተሉ፣ አትስሙ የተባሉ ትዕዛዝም እንዳለ ነው። የሰብአዊ መብት አስከባሪ ቡድኖች እንደገለጡት በመቶዎች የሚቆጠሩ የኦሮሞና የአማራ ተቃዋሚዎች ባለፈው ዓመት በተካሄደው ጸረ መንግስት የተቃውሞ እንቅስቃሴ ወቅት በመንግስቱ የጸጥታ አስከባሪዎች ተገድለዋል። ለአስቸኳይ ጊዜ አዋጅ ያበቃው ይህ ተቃውሞ ኢህአደግ በ25 ዓመት አገዛዙ ደርሶበት ከማያውቀው ተቃውሞ ከፍተኛና ግዙፉ እንደነበርም የመብት ተሟጋች ቡድኖቹ አመልክተዋል። ዜናው አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና
አዲሱ አበበ ነን። ኢሌክሽን ናይት የምርጫ ምሽት ላይ ነው የምንገኘው ዛሬ አይደለም? አሉ
ልክ ነው አዲሱ።
ከፍተኛ ዜና አሜሪካውያን የሚጠብቁበት ነው። በዓለም ዜና የተጀመረው ፕሮግራም እስከ ምሽቱ 4 ሰዓት በ22 በ25 ሜትር ባንዶች እየተሰማ ይቆያል። በናይል ሳትም እንዲሁ ታገኙናላችሁ። ለቅምሻ አንድ ነገር እናሰማ።
ብዙ ሀገሮች እንግዲህ በዓለም ላይ ከአሜሪካ ጋር አሜሪካ ትልቁ የዓለም ሀያል ኃይል በመሆኑ አንጻር የኢኮኖሚ የፖለቲካ ብዙ ትስስሮች በመኖራቸው የአሜሪካ ምርጫ እንዴት አገራችንን ኢኮኖሚያችንን ፖለቲካችንን ተጽዕኖ ሊያመጣ ይችላል የሚል ግምት ያለ ይመስለኛል። ግን አሜሪካ በአፍሪካ ላይ ያለው ፖሊሲ ያን ያህል የሚቀይር አይመስለኝም። ለምሳሌ ያህል ኦባማ አፍሪካ አሜሪካ የሆኑት ፕሬዚደንት ስልጣን ላይ መምጣታቸው አፍሪካ የተለየ ጥቅም አግኝታለች ማለት አይቻልም።
በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህሩ ዶክተር አስናቀ ከፋለ ናቸው። የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ አዲስ አበባም ላይ ያነጋግሯል። ሁለተኛው አጋማሽ እናሰማቸዋለን። ቀደም ብሎ እንደተጠቀሰው ዛሬ የሚበልጠውን ዝግጅታችን ሙሉም ማለት ይቻላል በዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ላይ ያተኩራል። አሁን ወደ ቀዳሚው የዕለቱ አብይ ርዕስ
ቀደም ብለን በዜናው ላይ ማሰምተናል። ዲሞክራቷ ሂለሪ ክሊንተንና ሪፐብሊካኑ ዶናልድ ትራምፕ ትናንት በምርጫ ዕለት ዋዜማ እንኳ ሳይቀር የምረጡን ዘመቻቸውን በርካታ ክፍለ ግዛቶች አካሂደዋል። በዩናይትድ ስቴትስ የቅርብ ጊዜ ታሪክ የዘንድሮውን አይነት ከፋፋይ ምርጫ ታይቶ አይታወቅም ተብሏል። በሕዝብ አስተያየት መለኪያዎች መሠረት ሂለሪ ክሊንተን በሁለት ማለትም በብሔራዊና በበርካታ በዛሬ ምርጫ ውጤት ላይ ወሳኝነት አላቸው በሚባሉ ክፍለ ግዛቶች በአነስተኛ የድምፅ ብልጫ ነገር ያለማቋረጥ ተቀናቃኛቸውን ዶናልድ ትራምፕን እየመሩ ናቸው። ባልደረባችን ጂም መሎን ሁለቱ እጩ ተወዳዳሪዎች ደጋፊዎች ለማግኘት በመጨረሻዋ ደቂቃ እያካሄዱ ባሉት እልህ አስጨራሽ ትግል ዙሪያ ተከታዩን ዘግቧል። ሰሎሞን ክፍሌ ያቀርበዋል።
ሂለሪ ክሊንተን የመጨረሻውን ዕለት የምረጡኝ ዘመቻቸውን ያጠናቀቁት ፕሬዝደንት ለመሆን ወሳኝ ይሆናል ሲሉ ተስፋ በጣሉበት በፔንሲልቬንያ ነው። በምርጫው ዋዜማ ዕለት በዚያ ለተሰበሰቡ ብዙ ሺህ ደጋፊዎቻቸው ሲናገሩም ከረዥምና ከፋፋዩ ዘመቻ በኋላ ይበልጥ ጠቃሚ ነው ያሉትን መልእክት አስተላልፈዋል።
Anger is not a plan, my friends. If we're going to harness our energy,
ቁጣ እቅድ አይሆንም ወዳጆቼ። ኃይላችንን አሰባስበን ከችግሮቻችን ለመላቀቅ የምንሞክር ከሆነ እንደገና እርስ በርስ መነጋገር መጀመር ይኖርብናል። ከዚያ ከሁሉም አቅጣጫ የሚመጡ ጥሩ አስተሳሰቦችን ማግኘት እንችላለንና።
ሂለሪ ክሊንተን በተለይ የፌዴራሉ ምርመራ ቢሮ የውጭ ጉዳይ ሚኒስትር ሳሉ ከግል የኢሜል አጠቃቀማቸው ጋር በተያያዘ ለሁለተኛ ጊዜ ባለፈው እሁድ በወንጀል አያስከስሳቸውም ሲል ነጻ ካወጣቸው በኋላ የደጋፊዎቻቸው ቁጥር አድጓል። በመጨረሻው የምርጫ ዘመቻቸው ወቅትም የፕሬዝደንት ባራክ ኦባማን ጨምሮ የበርካቶችን ድጋፍ አግኝተዋል።
አምላክ ይህችን የተባበረች አሜሪካ ይባርግ፣ ወጥተን ድምፃችንን እንስጥ።
ፕሬዚደንት ባራክ ኦባማ በሁለቱ እጩ ተወዳዳሪዎች መካከል የድምፅ ተቀራራቢነት አለ በሚባልበት በሚሽጋን ክፍለ ግዛትም ለክሊንተን ድጋፍ አሰባስበዋል። የሪፐብሊካኑ እጩ ፕሬዚደንት ዶናልድ ትራምፕ ትላንት ጠዋት ከመጨረሻዎቹ ዘመቻዎቻቸው የመጀመሪያውን ያካሄዱትም በፍሎሪዳ ነበር። ፍሎሪዳ ለእርሳቸው በብሔራዊ ደረጃ ልዩነቱን በማጥበብ ከኋላ መጥተው በፕሬዚደንትነት ለመመረጥ ወሳኝነት ስላለው ደጋግመው ተመላልሰውበታል። ትራምፕ አሁን ለሁለተኛ ጊዜ FBI ክሊንተንን ነጻ ያወጣበትን መግለጫ በመኮነንም ለራሳቸው በሚውልበት መንገድ ተጠቅመውበታል።
Hillary Clinton is being protected by a totally rigged system.
ሂለሪ ክሊንተን ሙሉ በሙሉ በተጭበረበረ አሰራር እየተደገፉ ነው። ካሁን በኋላ ፍርዱን በነገው ምርጫ ወጥቶ ድምጹን የሚሰጠው የአሜሪካ ሕዝብ ይሆናል የሚወስነው። የሚሆነውም ያ ነው።
ትራምፕ በዚህ ሁለት በፔንሲልቬንያ ዘመቻ ካካሄደችላቸው ሴት ልጃቸው ከኢቫንካ ድጋፍ አግኝተዋል።
አባቴ ያለ ወላዋይነት ፍርጥ አድርጎ የሚናገር ሰው ነው። አቋሙ ምን እንደሆነ ታውቃላችሁ።
የዛሬውን ምርጫ የሚወስነው የድምፅ ሰጪዎች በብዛት መሳተፍ ይሆናል ሲሉ ማት ጌሞን የተባሉ የሪፐብሊካን ፓርቲው እቅድ አውጪ ይናገራሉ።
You need to remind people why the other one is a worse choice than you are.
ህዝቡን ደጋግመህ ማሳሰብ ያለብህ ተቀናቃኝህ ለምን ካንተ ያልተሻለ አማራጭ እንደሚሆን ወይም መሆኑን ነው። እርግጥ በምርጫ ዘመቻ ላይ ያን መናገሩ ለህዝብ መራር ቢሆንና ባይጥምም ሐቁ ይኸው ነው።
በዛሬው የዩናይትድ ስቴትስ ፕሬዝደንት ምርጫ ማንንም ያሸንፍማ ቀጣዩ መሪ ሀገሪቱን እንደገና አንድ ለማድረግ ግዙፍ ፈተናዎች ይጠብቁታል ሲሉ የታሪክ ተመራማሪው አለን ሊሽመን ያስረዳሉ።
Assuming it's Donald Trump, he's got to way tamp down his rhetoric. He can't talk about
ለምሳሌ ዶናልድ ትራምፕ ቢመረጡ በምርጫ ዘመቻቸው ወቅት የተጠቀሙባቸውን አነጋገሮችና ማስፈራሪያዎች ማስወገድ አለባቸው። የፖለቲካ ተቃዋሚዎቻቸውን ማሰር አይችሉም። በዚህ ሀገር
ክሊንተን ስልጣን ከያዙም የፖለቲካ ችሎታቸው የሚፈተንበት ይሆናል ሲሉ የታሪክ ምሁሩ አለን ሊሽመን ያብራራሉ።
She is going to have to come up with policies and programs that could at least attract a segment.
እርሳቸውም ቢሆኑ ከሪፐብሊካን ተቃዋሚዎቻቸው አነስተኛ ቁጥር ያላቸውን እንኳን ሊስቡ የሚችሉ ፖሊሲዎችና መርሃ ግብሮችን ነው ማዘጋጀት ያለባቸው።
በስካሁኑ ቅድመ ምርጫ ውጤት ዲሞክራቶች በበርካታ ክፍለ ግዛቶች አይለው ይታያሉ። የትራምፕ ደጋፊዎች ግን የሪፐብሊካኑ ድምጽ ሰጪ ህዝብ በብዛት ይወጣል የሚል ተስፋ አላቸው። ያ ከሆነ ደግሞ እናሸንፋለን ብለው ያምናሉ።
አድማጮች፣ የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ 2016 ልዩ ዘገባችን ይቀጥላል። አሁን አሜሪካውያን ለቀጣዩ አራት ዓመታት የመሪያቸውን ማንነት በድምጻቸው የሚበይኑበት ቀን ላይ ደርሰናል። ባልደረባችን ሄኖክ ሰማእግዜር በዋሽንግተን ዲሲ አንዳንድ የምርጫ ጣቢያዎች ጠዋት በራቸውን ሲከፍቱ የነበረውን ሁኔታ ምን እንደሚመስል የመራጮችን አስተያየት አካቶ በዚህ አጭር ዘገባው ያስቃኘናል።
ዛሬ ጧት የምንገኘው ዋሽንግተን ዲሲ ነው። ዋሽንግተን ዲሲ በጧት ሰዎች ድምጽ ለመስጠት በዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ለመሳተፍ እዚህ ይገኛሉ። እንግዲህ ብዙ ጊዜ ረጅም ሰልፎች ያሉበት አካባቢ ነው። የምንገኘው ሸዋ የሚባል ሰፈር ነው። ይሄ ሰፈር በተለይ በርካታ አፍሪካ አሜሪካውያን የሚኖሩበት ነው። የዋሽንግተን ዲሲ ሰፈር እዚህ መራጮች በጧት መጥተው የተሰለፉ ናቸው። አንዳንዶቹን እናነጋግራለን። Please introduce yourself to us.
How you doing? I'm Florent Groberg.
ድምጽ ለመስጠት የሚያስችሉ ዋና ዋና ጉዳዮች ምንድን ናቸው?
Probably student loan reform. I think that's probably something that's affecting a lot of younger people. And in this election in particular, just not voting for Donald Trump. Yes.
ምናልባት የተማሪዎችን የትምህርት ብድር የሚመለከተው ህግ ሊሆን ይችላል። በዚህ ምርጫ በእርግጠኝነት ልነግርህ የሚችለው ቢኖር ግን ዶናልድ ትራምፕን እንደማልመርጥ ነው።
ስለዚህ ዶናልድ ትራምፕን አትመርጥም?
አዎን አልመርጥም።
አንተን ከማናገሬ በፊት የበርኒ ሳንደርስን ደጋፊ አግኝቼ ነበር። አንተ ልትመርጥ ያሰብከው እጩ ተወዳዳሪ ታዲያ ማን ነው?
ሂላሪ ክሊንተን ናቸው። ብዙ ሰዎች በርኒ ሳንደርስን ለመምረጥ እዚህ እንደተገኙ አውቃለሁ፣ ጓደኞቼን ጨምሮ። ግን እንደማስበው ሂላሪ ክሊንተንን ለመምረጥ ነው ብዙዎች የወሰኑት።
እና ሂላሪ ክሊንተንን መምረጥ ምን ለውጥ ያመጣልኛል ብለህ ታስባለህ?
ለበርካታ ዓመታት የሂላሪ ክሊንተን ደጋፊ ነበርኩ። ቢል ክሊንተንንም በ1990ዎቹ ለፕሬዝዳንትነት ሲወዳደሩ ከመራጮቹ አንዱ ሆኜ ድምጼን ሰጥቻለሁ። ሂላሪ ክሊንተንንም የውጭ ጉዳይ ሚኒስትር ሆነው በሚያገለግሉበት ጊዜ የሰሩትን አደንቃለሁ።
አመሰግናለሁ።
እንግዲህ የተለያዩ ጉዳዮች ያሉበት ነው። የምጣኔ ሀብት ጉዳይ አሜሪካውያኖችን ያሳስባቸዋል። የውጭ ጉዳይ ፖሊሲ አሜሪካውያንን ያሳስባቸዋል። ከዛም በተጨማሪ ደግሞ እንግዲህ ይሄ ምርጫ የግለሰቦችም ጉዳይ ያለበት ነው። ዴሞክራቷ ሂላሪ ክሊንተን እና ዶናልድ ትራምፕ በዚህ ምርጫ ዛሬ ይፋለማሉ። ዋሽንግተን ዲሲ 3 የኤሌክቶራል ቮትስ ማለትም ወኪሎች ያሏት አካባቢ ነች። እንግዲህ ዋሽንግተን ዲሲ ሴኔቱ ወይም በኮንግረሱ አንድ ወኪል ያላት፣ ነገር ግን በወሳኝ በሆኑ ጉዳዮች ላይ ድምጽ የማይሰጡባት ነች። ኬኔዲ ሪክሬሽን ሴንተር ሰዎች በጧት ነው ድምጽ ለመስጠት የተሰበሰቡት። እዚህ አንዲት መራጭ አለች።
Mary is my name and I am going to write Bernie's name on the ticket.
ሜሪያም እባላለሁ። በርኒ ሳንደርስን ለመምረጥ ነው የመጣሁት። ሂላሪ ክሊንተን ለበርካታ ዓመታት በስልጣን በቆዩበት ዘመን የሰሩት ነገር በቂ አይደለም ብዬ አስባለሁ። ስለዚህ በርኒ ሳንደርስን የተሻለ ሰርቷል በማለት ለመምረጥ እዚህ ተገኝቻለሁ።
ከሁለቱ የዴሞክራቷ ሂለሪ ክሊንተን እና ከሪፐብሊካኑ ዶናልድ ትራምፕ ውጪ ነው ድምጿ እንደምትሰጥ የገለጸችልን። በርካታ መራጮች አሉ።
እናመሰግናለን። ወደ ሌላ ቦታ አሁን እየተጓዝን በየቦታው ያለውን ሁኔታ ለእናንተ የምናቀርብ ይሆናል። ለአሜሪካ ድምጽ ሬዲዮ ሄኖክ ሰማእግዜር ነኝ ከዋሽንግተን ዲሲ።
አድማጮች፣ አሁን ወደ ፍልሚያ ወረዳዎቹ ወደ አንዱ ነው የምናቀናው። የምርጫን ውጤት የሚወስኑት ድምጾች ከሚገኙበት ከተባሉት ብርቱ ፉክክርም ከሚጠበቅባቸው አካባቢዎች በአንዱ ነው። ቀደም ብሎ ሄኖክ ወደ ሌሎች አካባቢዎች እንሄዳለን ብሏል። ሄኖክ እንዴት ነህ? እንደምን ዋልክ?
መሻቸው አሉላ
የፍልሚያ ወረዳዎቹ አንዳንዶቹን የመመልከት እድል እንደገጠመህ ገምታለሁ። በአቅራቢያችን ካሉ የምርጫ ጣቢያዎች አንዳንዶቹ ወዴትኛው እንደሚያደሉ ያልታወቀ ምናልባትም ወሳኝነት የሚኖራቸው ተብሎ ይጠበቃሉና የት ነው ያለኸው? ምንስ ይመስላል?
አሁን እኔ የምገኘው በቨርጂኒያ ግዛት ነው። ወደ ማዕከላዊ ምዕራብ ቨርጂኒያ ነው የምገኘው። ላውደን ካውንቲን ተሻግሮ ያለ አንድ የምርጫ ጣቢያ ነው። ሰዎች ድምጻቸውን እየሰጡ ነበር። በዋሽንግተን ዲሲ የነበረው አይነት ረጅም ሰልፍ ከጧት ሰው ድምጹን ሰጥቶ ወደ ስራ ስለገባ የሚታይበት አይደለም። እንግዲህ በዛሬ ምርጫ 270 የድምጽ ውክልና የሚያገኘው ወይም የምታገኘው እጩ የዩናይትድ ስቴትስ ፕሬዚዳንት ሆነ ወይም ሆና የምትመረጥበት በመሆኑ የቨርጂኒያ ግዛት ደግሞ 13 የድምጽ ውክልና ያለው ስለሆነ ሁለቱም እጩ ተወዳዳሪዎች በዚህ ግዛት ሰፊ የሆነ ዘመቻ ሲያካሂዱ ነው የቆዩት። አሉላ እንግዲህ በአስቀድሜን ስንነጋገር እንደነበረው ፍሎሪዳ ግዛት በጣም ከባድ የምርጫ ፉክክር ከሚደረግባቸው ግዛቶች አንዷ ናት። 29 የህዝብ ውክልና ያለባት። ኦሃዮ እንደዚሁ 18 የህዝብ ውክልና ያለባት። ሰሜን ካሮላይናም 15 እና ኔቫዳ እንደዚሁም ሁለት የኮንግሬሽናል የምርጫ ቀጠናዎች በሜይን እና በኔብራስካ ያሉ በአጠቃላይ 70 የህዝብ ውክልና ያላቸው ናቸው። እነዚህን ማሸነፍ ለማንኛውም እጩ ወሳኝ ይሆናል። ይህንን ምርጫ ለማሸነፍ የሚያስችላቸውን የህዝብ ድምጽ ውክልናን ሊያገኙ የሚያስችላቸው ነው የሚሆነው። አሉላ
መልካም። ሄኖክ የ270ዎቹ ወሳኝ የድምጽ ውክልና ወይም በምርጫው የሚገኙ ድምጾችን የሚመለከተው አሰራሩም ሂደቱም ለየት ያለ ነውና ለአድማጮች በኋላ ላይ በሚቀርቡ ፕሮግራሞቻችን እናስረዳለን። ሌሎች አካባቢዎችንም ጎብኝተህ እንዲሁ የምታገኛቸውን የተመለከትካቸውን የመራጮች ድምጽ ጨምሮ በማታው ልዩ ዝግጅታችን መልሰን እናገኛለን። ሄኖክ እናመሰግናለን።
እናመሰግናለን አሉላ።
ዝግጅታችን ይቀጥላል። አድማጮች ልዩ ዝግጅታችን አዲሱ ሙዚቃው ረዘም ያለ ጊዜ ሲወስድ እኛ የጠፋን እንዳይመስል እየሰጋው ነበረ። ሰለሞንን ፍለጋ ላይ ነበርን። ሰለሞን አባተ በኒውዮርክ የሁለቱም ዋና ዋና እጩዎች ፕሬዚዳንታዊ እጩዎች የዋና ጣቢያ ወይም የምርጫ ዘመቻቸው ዋና ጣቢያ ከሚገኝበት ኒውዮርክ ነው ያለው። በርከት ያሉ ዘገባዎች አሉን፣ የትንታኔ ዝግጅቶች የሚኖሩናል። ከዚያ በፊት ግን ታዲያ የሰለሞን እስኪደርሰን ድረስ ወደ አዲስ አበባ ነው የምናቀናው። ቀደም ብለን ወደ አስተዋወቅ ነው
መልካም በቅምሻ ያስቀበኑ ነው። አንዳንድ ኢትዮጵያውያን የፖለቲካ ኃይሎች የአሜሪካንን ፕሬዚዳንታዊ ምርጫ የሚከታተሉ በመንግስት ወይንም በተቃዋሚዎች ላይ የበለጠ ጫና የሚያሳድረው የትኛው ወገን ነው ከሚል እሳቤ ጭምር ነው ይለናል እስክንድር። አንድ የአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ ምሁር ግን ፕሬዚዳንቱ ከየትኛውም ወገን ይመረጥ በተለይ በአፍሪካ ላይ ከሚከተሉት ፖሊሲ አንጻር መሰረታዊ የሆነ ለውጥ አይኖርም ይላሉ። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑት ዶክተር አስናቀ ከፋለን ያነጋገራቸው እስክንድር ፍሬው ነው። ማብራሪያውን እንዲህ ይጀምራሉ።
ይህ ኢትዮጵያውያን ብቻ አይመስለኝም። በዓለም ላይ አሜሪካ ምርጫ አሜሪካ በዓለም ላይ ካላት ቦታ አንጻር ብዙ አገሮች ደግሞ ዲሞክራሲያዊ ስርዓትን ለመገንባት የሚሞክሩ አገሮች ከአሜሪካ ምርጫን ስለ ዲሞክራሲ አሰራር እንዴት በነጻ የሁለቱ ፓርቲ እጩዎች ተከራክረው ህዝቡም መርጦ መጨረሻ ላይ እንግዲህ አሜሪካ የምርጫ ስርዓት የራሱ የሆነ አካሄድ አለው፣ በዛ መሰረት ፕሬዚደንቱ እንዴት ወደ ስልጣን እንደሚመጣ ማየት የዲሞክራሲ ኢንስፓይሬሽን ተስፋንም ይሰጣል ብዙ ሀገሮች
እንደዚህ ያነሳሳል
ያነሳሳል አንዱ ይሄ ነው ሌላው ደግሞ ምንድነው ብዙ ሀገሮች እንግዲህ በአለም ላይ ከአሜሪካ ጋር አሜሪካ ትልቁ የዓለም ሀያል ኃይል በመሆኑ አንጻር የኢኮኖሚ የፖለቲካ ብዙ ተስፋዎች በመኖራቸው የአሜሪካ ምርጫ እንዴት አገራችንን ኢኮኖሚያችንን ፖለቲካችንን ተጽዕኖ ሊያመጣ ይችላል የሚል ግምት ያለ ይመስለኛል። ግን አሜሪካ በአፍሪካ ላይ ያለት ፖሊሲ ያን ያህል የሚቀይር አይመስለኝም። ለምሳሌ ያህል ኦባማ አፍሪካ አሜሪካ የሆኑት ፕሬዚደንት ስልጣን ላይ መምጣታቸው አፍሪካ የተለየ ጥቅም አግኝታለች ማለት አይቻልም። እንዲያውም በአለም ላይ በዚህ በሰላም በኢራቅ ወረራ ምክንያት በአለም ላይ ዝናቸው ያን ያህል ያልጎላው ቡሽ ለአፍሪካ ጥሩ ስራዎች ሰርተዋል። ለምሳሌ እዚህ በኤድስ ኢኒሼቲቭ ላይ ህክምናውን የማስፋፋት አንዳንድ ነገሮችን የምንመለከትበት ጊዜ ቡሽ ለአፍሪካ ጥሩ የሰሩ ይመስለኛል። ስለዚህ ያን ያህል እንደው ተስፋ ከማድረግ ነገሩ ደግሞ አጓጊም የመሆኑ ክርክሩ የሁለቱ እጩዎች እንደ እርስ በርሳቸው የሚያሳዩት ውድድር አንዳንድ ጊዜ እንደው ማለፍ ብሎ እስከ መዘላለፍ ድረስ መድረሳቸው ጉጉትን እና ትኩረትን ከመሳቡ ውጪ ትረምፕም ሆኑ ሂላሪ ክሊንተን ቢያሸንፉ የተለየ ነገር በአፍሪካ ላይ ይመጣል ብዬ ለመገመት ያዳግተኛል።
የተለየ ነገር አይመጣም የሚለው ላይ እንቆይና ለምሳሌ ቅድም እንዳልነው ብዙ ኢትዮጵያውያን በብዙ ሺህ የሚቆጠሩ ኢትዮጵያውያን አሜሪካ ይኖራሉ። በርካቶችም ወደዛ ለመሄድ ዲቪ ሎተሪ ሞላሉ፣ ሌሎች ጥረቶችንም ያደርጋሉ። እንግዲህ ዓለም አንድ የሆነበት ዘመን ላይ ነው ያለነውና ሰዎች ከራሳቸው ህይወት ጋር አያይዘው ምናልባትም ከዘመዶቻቸው ኑሮ ጋር አሜሪካ ካሉት ጋር አያይዘው እዚህ ያሉትም ወደፊት አሜሪካን ሀገር ለመሄድ የሚያስቡ የሚመኙም ሊኖሩ ይችላሉና ዶናልድ ትራምፕ ከሚከተሉት የስደተኞች ፖሊሲ አንጻር ስደት ቅድም እርስዎ አሜሪካ ከነካኩት አንጻር አይ ለውጥማ አለው እንጂ ሂላሪ ቢመረጡና ትራምፕ ቢመረጡ አንድ አይነት ፖሊሲ አይከተሉም በፍጹም፣ በተለይ የስደተኞች ጉዳይኛን በቀጥታ ይመለከተናል የሚል ስሜት የለም ብለው ያስባሉ እዚህ ባሉ ኢትዮጵያውያንም ውጭ ባሉት። ሌላው ደግሞ በትክክል ስለውጥ አይመጣም አይሆን፣ ለምሳሌ ትራምፕ ቢያሸንፉና ሂላሪ ቢያሸንፉ የስደተኞች ፖሊሲው በትክክል አይለወጥም።
የስደተኞች ፖሊሲ ላይ አሁንም ያለው እኮ የአሜሪካ መንግስት የስደተኞች ፖሊሲ ያን ያህል እንደው ለስደተኞች መንገድ የሚከፍት አይደለም። በሚሊዮን የሚቆጠሩ አንዶክመንትድ ሬዚደንስ የሚሏቸው ምንም አይነት ወረቀት ሳይኖራቸው ሰነድ አልባ የሆኑ በተለይ ከላቲን አሜሪካ የሚመነጩ ሂስፓኒክ አሜሪካንስ የሚባሉ አንዳንዶቹ እንደው በጣም የሚያሳዝን ታሪክ ያላቸው ልጆቻቸው አሜሪካን ወላጆች ግን ከሜክሲኮ ከሌሎች በርካታ አገሮች የመጡ ሰዎች ያሉበት ሁኔታ ነው ያለው። ፕሬዚደንት ኦባማ በተደጋጋሚ ጥረት አድርገው ነበረ በህግ እነዚህ ሰዎች በተወሰነ መርህ በማስቀመጥ የመኖሪያ ፈቃድ ለመስጠት ጥረቶች ተካሂደው ነበር። ሪፐብሊካኑ ፓርቲ የተቆጣጠረው ኮንግረስ ግን ይህን አደናቅፎታል። ስለዚህ አሁንም ያለው ፖሊሲ ቢሆን እንደው የተለየ አሜሪካኖች የስደተኛ ሀገር ናት አሜሪካ መጀመሪያውኑ ተብሎ የተሻለ እንደውም ከሌሎች የአውሮፓ ሀገሮች አሜሪካ ስቲል የተሻለ ለስደተኞች በር የምትከፍት ሀገር ብትሆንም ያም ሆኖ አሁንም ባለው ሁኔታ አንቲ ኢሚግሬሽን ወይም ደግሞ የዚህ ፍልሰትን የሚቃወሙ ፖሊሲዎች አሁንም በተግባር ላይ ያሉበት ሀገር ነው።
ጥብቅ የሆኑ ፖሊሲዎች ያሉበት ሀገር ነው
ያም ሆኖ ትራምፕ ቢመረጡ ይሄን ነገር ከኮንግረሱ እንግዲህ እሳቸውን የሚስማማ ኮንግረስ ቢመረጥ የበለጠ ተጠበቀ ፖሊሲ ሊያወጡ ይችላል ይሆናል። አንድ ነገር ግን መርሳት የሌለብን የአሜሪካ የፖለቲካ ስርዓት አወቃቀሩ ከህገ መንግስቱ ጊዜ ጀምሮ ባላንሲንግ ቼክ የሚባል በአማርኛው የተከፋፈለና ስልጣንን ሚዛን ለማረጋገጥ የሚውል ስርዓት በመሆኑ አንድ ፕሬዝዳንት የራሱን ፖሊሲ እንዱ እንደፈቀደ ማስፈጸም የሚችልበት ሁኔታ አይደለም ያለው። ይሄንንም ማየት እንችላለን። ለምሳሌ ኦባማ ስልጣን ሁለት ጊዜ አሸንፈዋል። ፖፑላር የሆኑ ፕሬዝዳንት ነበሩ። የፈለጓቸውን ፖሊሲዎች በሙሉ ኮንግረስ ተቀብሎ አላጸደቀላቸውም። እንዲያውም ያለፉት 3-4 አመታት ያለው የአሜሪካ መንግስት አካሄድን ብንመለከት ኮንግረሱ የፕሬዝዳንቱ አደናቃፊ በመሆኑ መንግስት የተወሰነ ጊዜ ተዘግቷል፣ በጀት በጊዜው ያልጸደቀበት እንዲያውም ኢንስቲትዩሽኖቹ በአሜሪካ ላይ ያሉት መንግስት ተቋማት ጠንካራ በመሆናቸው ምክር ቤቱ፣ ጠቅላይ ፍርድ ቤቱ፣ ሌሎቹም ጠንካራ በመሆናቸው እንደዚህ አሁን ትራምፕ በምርጫ ላይ የሚያሳዩት እንዲያው በጣም ጽንፈኛ የሆነ ፖሊሲ አያድርገውና ቢያሸንፉ ወደ ተግባር ይቀይሯቸዋል ለማለት የሚያስቸግር ነው። እንደው ህብረተሰብን ለመቀየር ገንብ የሆነ ፖሊሲ እንኳን ለማራመድ በእነዚህ ሶስቱ የመንግስት መዋቅራት በፍርድ ቤቱ በምክር ቤቱና በፕሬዝደንቱ መካከል ትይዩ የሚፈጥር ሚዛን የሚፈጥር ህገ መንግስት በመሆኑ በቀላሉ ያንድ ፕሬዝደንት ፖሊሲ ወደ ተግባር ይለወጣል ማለት አስቸጋሪ ነው የሚሆነው። ሌላውም ደግሞ ማየት ያለብን ምን ጊዜም ቢሆን አሜሪካ ምርጫ ላይ የሁለቱ ፓርቲ እጩዎች የሚያቀርቧቸው ሐሳቦች ከሚተገብሯቸው ሐሳቦች ይለያሉ። በምርጫ ላይ የህዝብን ስሜት ለመግዛት የተሻለ ድምጽ ለማግኘት ብዙ እንደማይተገበሩ ተስፋዎችን የመስጠት አንዳንድ ጊዜ እንደ ትራምፕ እንዳየነው ስመር ያለፈ አነጋገሮችንም እንደው በፖሊሲ ሌቭል ይሄ ነው ተብሎ የተቀረጸ ፖሊሲ ሳይኖራቸውም ዝም ብዬ ይሄን አደርጋለሁ የሚሉትም በተግባር ላይ ይውላል ማለት የሚያስቸግር ነው የሚሆነው።
የኢትዮጵያ የፖለቲካ ኃይሎች ዶክተር አስናቀ አንዳንድ ጊዜ አሜሪካ ውስጥ ምርጫ በሚካሄድበት ጊዜ የትኛው ወገን ነው ለኛ የሚበጀው በሚል ፓርላማው ሳይቀር ባንድ ወቅት የተነጋገሩበት ጊዜ እንደነበረ አስታውሳለሁ። በጥያቄ መልክ ተነስተው ማለት ነው አጀንዳ ቀርቦ ሳይሆን የቀድሞው ጠቅላይ ሚኒስትር በነበሩበት ጊዜ አሁን ያለው የአሜሪካ አስተዳደር ነው ላለው መንግስት ጥሩ የሚሆነው ወይስ ያለፈው ነው የሚሉ አይነት አስተያየቶች ማለት ነውና ከሱ አንጻር ለምሳሌ አሜሪካን ሀገር የሚቀያየሩ አስተዳደሮች ከኢትዮጵያ መንግስት ጋር ያላቸውን ግንኙነት በተመለከተ አንዳንድ የተቃዋሚ ፓርቲዎች እነዚህኛዎቹ የበለጠ ጫና ሊያረጉልን ይችላሉ፣ ኢትዮጵያ ውስጥ የበለጠ ዲሞክራሲያዊ አስተዳደር እንዲኖር ምህዳሩ እንዲሰፋ የፖለቲካ ምህዳሩ ከማድረግ አንጻር የሚሉ ግን በትክክል የእውነት ልዩነት አለ ወይ?
ይሄ ለእኔ አስቸጋሪ ይመስለኛል። መጀመሪያ ላይ አንድ ሀገር ውስጥ ዲሞክራሲያዊ ስርዓትን ለማጠናከር ወሳኝ ሚናውን የሚጫወቱ ሀገር ውስጥ ያሉ ኃይሎች ናቸው። እንደው በውጭ ኢንፍሉዌንስ የሚመጣ የዲሞክራታይዜሽን ለውጥ ብዙ የሚያስኬድ ባለመሆኑ በሁለተኛ ደረጃ አሜሪካና ኢትዮጵያን አሜሪካና አፍሪካን ግንኙነት በምንመለከትበት ጊዜ አፍሪካ ለአሜሪካ የውጭ ጉዳይ ፖሊሲ በጣም ዝቅተኛ ቦታ የሚሰጠው ያን ያህል ሎው ፕራዮሪቲ ነው። የአሜሪካ የውጭ ጉዳይ ፖሊሲ በከፍተኛ ደረጃ የሚያጠነጥነው አውሮፓ፣ ሩሲያ፣ ቻይና፣ መካከለኛው ምስራቅ ላይ ነው። እዛ አካባቢ ያሉ ሀገሮች አንዱ እጩ ከሌላው እንዴት ይሻላል የሚል ስጋትም ሊኖራቸው ይችላል። ለምን? እነዚህ የአሜሪካ የውጭ ጉዳይ ፖሊሲ በዋነኝነት የሚያጠነጥነው በእነዚህ አካባቢዎች በመሆኑ ነው። ኢትዮጵያን በተመለከተ ምንድን ነው አሜሪካ ከኢትዮጵያ የምትፈልገው? የፖለቲካ መረጋጋት፣ ንግድ መስፋፋት፣ በተለይ ደግሞ አሁን ያለው አቅጣጫ ያለፉት ጥቂት ዓመታት አሜሪካና አውሮፓ የወሰደው በአፍሪካ ላይ ያለው አቅጣጫ ከእርዳታ ይልቅ ንግድን ማስፋፋት እንደዚህ የሚሉ ፖሊሲዎች ናቸው ያሉት። በቀጠናችን ደግሞ የመረጋጋት የፖለቲካ መረጋጋትን በአብዛኛው የሆርን ኦፍ አፍሪካ የምንለው የአፍሪካ ቀንድ ግጭት ያለበት በመሆኑ እነዚህም ፖሊሲዎች የአንዱ የሪፐብሊካኑ ፓርቲ የሆነ የዲሞክራቲክ ፓርቲ ቢያሸንፍ በአብዛኛው የሚቀጥሉ ይመስለኛል። ይህን ያህል የተለየ የዚኛው ፓርቲ የዛኛው ፓርቲ ተብሎ በዝርዝር ውስጥ የሚሄዱበት ሁኔታ ያለ አይመስለኝም።
ዶክተር አስናቀ ከፋለ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር፣ በጣም ነው የማመሰግነው ስለ ጊዜዎት በአሜሪካ ድምጽ ሬዲዮ። አድማጮች ስም
እኔም አመሰግናለሁ አቶ እስክንድር።
ኢሌክሽን ናይት የምርጫ ቀን የምርጫ ምሽት ይቀጥላል። በአሜሪካ ድምጽ ራዲዮ አማርኛው አገልግሎት ሳሉላ፣ አሁንም እዚሁ ምርጫው ላይ ነው የምንቆየው።
ምርጫው ላይ ነው ምሽታችን የሚቆየው። ከአዲስ አበባ ታዲያ ወደ ኒውዮርክ ነው የሁለቱም ፕሬዚዳንታዊ እጩዎች የምርጫ ዘመቻዎች ዋና መቀመጫ ወደሚገኝባት የኒውዮርክ ከተማ እናመራለን። ቀደም ብለን አዲሱ ጠቁመናል፣ ባልደረባችን ሰለሞን አባተ በኒውዮርክ ይገኛል። ተዘዋውሮ የተመለከታቸውን ጨምሮ እናገኛለን። በስልኩ መስመር መጥተዋል። ሰለሞን እንደምን ዋልክ?
እንዴት ዋልክ?
እንደምን ዋላችሁ አሉላና አዲሱ፣ ደህና ናችሁ ወይ?
እግዚአብሔር ይመስገን። ሰለሞን
መልካም የዲሞክራሲ ቀን እመኝላቸዋለሁ። ኒውዮርክ በነገራችን ላይ በዓል ነው ዛሬ፣ ዝግ ነው በምርጫው ምክንያት ሁሉም ነገር።
ይሄ ራሱ የቻለ ዜና ነው። የምርጫ ሂደት
ተመራጮች ባሉበት ከተማ በዓል ካልሆነማ ይደንቀናል። መልካም ነው። አንተ እየተዝናናህ እንደሆነ እየተደሰትክ እንደሆነ እንገምታለን። ጥያቄ አሉላ ሊወረውርልህ ነው።
የመንደርደሪያ ጥያቄያችን ምናልባት ካነጋገርካቸው ድምጾች ጋር የሚያገናኘን ይመስለኛል። የምርጫው ሂደት ምን ይመስላል? የዛሬ ውሎ እስካሁን የተከታተልከው?
አሁን አሉላ፣ እንግዲህ እናንተም እንደገለጻችሁት ቀደም ሲል ኒውዮርክ ታሪካዊ ከተማ ነች። በዚህ ሁኔታ በነገራችን ላይ ከሰባ አመታት ለዘለቀ ጊዜ ሁለት ፕሬዚደንታዊ እጩዎች ከአንድ ከተማ ሲሆኑ ይህ የመጀመሪያው ጊዜ መሆኑ ነው። በተለይ ኒውዮርክን የመሰለች ግዙፍ ከተማ ማለት ነው። እና በዚህ ከተማ ውስጥ ያለው መነቃቃት መነሳሳት በጣም ግዙፍ ነው የሚመስለኝ። አንዳንድ የምርጫ ጣቢያዎችን ተዘዋውሬ ለመመልከት ሞክሬ ያለሁኝ ረጃጅም ሰልፎች ናቸው የሚታዩት ከጠዋቱ 6 ከሌሊቱ 12 ሰዓት ጀምሮ ማለት ነው። እዚህ በኒውዮርክ አቆጣጠር ኢትዮጵያ ከቀኑ 8 ሰዓት አካባቢ ጀምሮ ማለት ነው። እና ሰው በጣም ተነቃቅቶ ነው የሚገኘው። ኢትዮጵያውያን አሜሪካውያንም መራጮችንም አግኝቼ ነበረ። እስቲ ካነጋገርኳቸው መካከል የአንዱን እንስማ። አሁን አቶ ጅብሪል ሙስጠፋ ይባላሉ። ይሄ ሀሳብ አላቸው።
አሁን በዚህ በፍሬድሪክ ዳግላስ አካባቢ ድምፅ የሰጡ ኢትዮጵያውያንን አሁን አግኝቻለሁኝ በቅርቡ። አንደኛው አቶ ጅብሪል ሙስጠፋ የምርጫው ሁኔታ ምን እንደሚመስል የእሳቸው እንቅስቃሴ ተሳትፎ ምን እንደሆነ እጠይቃቸዋለሁኝ። ጤና ይስጥልኝ አቶ ጅብሪል።
ጤና ይስጥልኝ። ደህና። አሜን፣ አሜን፣ አሜን።
አንዳንድ ጊዜ የዲሞክራሲ ቀን ይባላል፣ የዲሞክራሲ በዓልም ይባላል።
ልክ ነው።
አሜሪካ እንደውም አንድ ጊዜ ይፋ በዓል እንዲሆን ሁሉ ተጠይቆ ሳይሳካላቸው ቀረ መሰለኝ እንጂ በዓል ሊያደርጉት አስበው ነበረ።
አሁንም ብዙ ስቴት ፌዴራል ስቴት ሲቲ ኦፊስ ዝግ ነው ዛሬ።
አዎ፣ ብዙዎቹ በተለይ ኒውዮርክ ልክ ነው። ኒውዮርክ፣ ኒውጀርሲ እንደዚህ ነው የመሳሰሉ ፌዴራል በዓል አይሁን እንጂ በግዛቶች ውስጥ
ልክ ነው
በዓል ያደረጉት።
ልክ ነው። ስቴቱ ሲቲዩ ትምህርት ቤቶች በሙሉ ዝግ ናቸው። በዓል ናቸው።
እንዴት ነበረ የእርሶ የድምፅ መስጫ ጣቢያው ሁኔታ? ምን አጋጠሞት ሲመጡ? በአጠቃላይ ያለው የዛሬው የድምፅ አሰጣጥ እንቅስቃሴ ምን ይመስላል?
እኛ እዚህ በየአመቱ ምርጫ እናደርጋለን፣ እንሳተፋለን። በአጠቃላይ 10-15 ደቂቃ ብቻ ነው የሚፈጀው። ወዳው ገብተን ምርጫ አድርገን ወጣለን። አሁን ግን እንደምታየው ለመጀመሪያ ጊዜ አንድ ሰዓት በላይ ነው የፈጀው። ይህም የመጀመሪያው እንግዲህ በአሜሪካ ውስጥ 208 ከዛም 212 ኦባማ ፕሬዚደንት ኦባማ ሲመረጡ በጣም
ዛሬ 8 ዓመትና የዛሬ 4 ዓመት ማለት ነው።
አዎ፣ በጣም ከፍ ያለ ህዝብ ወጥቶ ተሳትፎበት ነበር። አሁን ደግሞ በጣም በሚገርም አካሁን ከዛም የበለጠ ሰው ተሳትፎ አድርገዋል። ያው ምርጫውም እንግዲህ በ10-15 ደቂቃ የሚያልቀው ከአንድ ሰዓት ተኩል በላይ ነው የፈጀብን። ብዙ ሰው ተሳትፈዋል። ይሄ ምርጫ በጣም ኮንትሮቨርሻል በጣምም ተቃርኖ ያለው እና ብዙ ውጥረት ያለትና ብዙ ለብዙ ዘመን ቮት የማያደርጉት ሰዎች ነው። እንግዲህ እኔ እዚህ በኮሚኒቲ ከ30 ዓመት በላይ እዚሁ አካባቢ ኖር ያለው ይሄ ዛሬ ያየሁት በፍጹም አይቼ የማላውቀው የሰው ብዛት ነው።
የአገሬው ሰው ሆነዋል።
የአገሬው ሰው ራይት።
እና ውስጥ አጋጠመ የሚባል ችግር አለ በምርጫው ቦታ ላይ
ውስጡ ያለው ስካነር አንድ ሁለት ነው ያለው። አንዱ ስለተበላሸ የሰውን በጣም ብዛት ስለነበረ እሱን ለማስተናገድ ብዙ ጊዜ ፈጅተዋል። ስካነሩ በመጨረሻ ተስተካክሎ እንግዲህ ያው ቦት አድርገን ወጥተናል።
እንግዲህ መቼም በዩናይትድ ስቴትስ እና በብዙ ሀገሮችም ውስጥ ድምፅ የሚሰጠው በምስጢር ነው። ማንን መረጡ ብዬም አልጠይቅም የራሱ ጉዳይ ስለሆነ። በአጠቃላይ ግን ሲያዩት እርስዎ በዚህ በኒውዮርክ አካባቢም ያለው ዝንባሌ፣ ሁለቱም ሰዎች የኒውዮርክ ከተማ ነዋሪዎች ስለሆኑ ከኒውዮርክ የወጡ እጩዎች ስለሆኑ ወደ ማን ያደላል ብለው ያስባሉ? 30 ዓመት እዚህ ከኖሩ ያውቁታል የሰውን ስሜትና መንፈስ።
እንግዲህ በእኔ እምነት ሂለሪ ክሊንተን አንደኛ የኒውዮርክ ሴኔተር ሆና 6 ዓመት አገልግላለች። ከዛም በፊት ደግሞ የፈርስት ሌዲ ሆና ለ8 ዓመት አገልግላለች። በጣም የታወቀችና በኤክስፒሪየንሷም ከህዝቡም ጋር በመስራት ብዙ እንትን ታዋቂነት አለች። ከዛም ደግሞ ሴክሬታሪ ኦፍ ስቴት ውጭ ጉዳይ ሚኒስትር ሆና 112 አገር በላይ ሄዳለች። ብዙ መሪዎችን ጋር እንትን አድርጋለች። ፖለቲካውም ሶሻል አስፔክቷም ከብዙ ከኒውዮርከሮች ጋር የተዋሃደ ነው፣ ተቀባይነት ያለው ነው። በእኔ እምነት በከፍተኛ ድምፅ ኒውዮርክን ወይም አካባቢውን እንደምታሸንፍ እገምታለሁ።
እንግዲህ በዚህ ሁኔታ ነው የዛሬው ጠዋት የድምፅ አሰጣጥ ስነ ስርዓት የተካሄደው። በነገራችን ላይ የጸጥታ ጥበቃውም የተጠናከረ ነው። ጋዜጠኞች እንኳን እንደዚህ ብዙ ቀረብ እያሉ እንደ ወትሮው ማነጋገር፣ ሌሎች እንደዚህ አይነት እንቅስቃሴዎችን ማድረግ አልተፈቀደም። ወደ 500 ሜትር አካባቢ ራቅ ማለት እንዳለብን ነው የተነገረን ከድምፅ መስጫ ጣቢያው እና በኮምፒውተርም ላይ ችግር እንዳይፈጠር ከፍተኛ ጥንቃቄ እየተደረገ ነው ያለው። የውጭ ሰርጎ ገቦች ችግር ሊፈጥሩ ይችላሉ የሚልም ስጋት ስላለ፣ ሌላዋ ድምፅ ሰጪ ወይዘሮ ሮዛ ከድር በዚሁ የምርጫ ጣቢያ ላይ ተገኝታ ነበረ። እሷ ሴት ከመሆኗ ጋር ነው የምታያይዘው። ሴት በመሆኔ እናት በመሆኔ ሚስት በመሆኔ ለእኔ ልዩ ነው ይሄ ምርጫ ነው ያለችኝ። እንስማት እስቲ።
አጠገቤ የአቶ ጅብሪል ባለቤት ወይዘሮ ሮዛም ትገኛለች። ወይዘሮ ሮዛ ከድር፣ አሁን ወይዘሮ ሮዛ ከድርን ወደዚህ እጋብዛለሁ። እንዴት ነበር ወይዘሮ ሮዛ የዛሬው የምርጫ ሁኔታ?
ገና አሁን ከምርጫው እንደመጣን ያገኘነህ ጥሩ ሰዓት ነው፣ ጥሩ አጋጣሚ ነው። It's very exciting, but really, as a woman, as a sister,
and the seed, and the nut,
and the nut. Yes, are you can learn it to look like her now. Clinton, you and represent Adriga. ሴቶችን ሴት በመሆኗ ብቻ ሳይሆን ብዙ ኤክስፒሪየንስ ያላት ከሚድል ክላስ ከሎወር ክላስ
ከዝቅተኛ ገቢና ከመካከለኛ ባለገቢ ቤተሰቦች
የመጣች እና እዚህ ደረጃ የደረሰች ሴት ስለሆነች እኛ የምናሳልፈውን ላይፍ ፊል ታደርገዋለች እና
ሰማችኋል፣ ያውቁታል የሰውን።
አዎ፣
ለማን ድምፅ እንደሰጠሽ ወይዘሮ ሮዛ። ነገር ግን ያንቺ ፍላጎት ነው መናገር?
በደስታ ነው መናገር ስለፈለግኩኝ ነው።
እንቅስቃሴ በዚህ በኒውዮርክ አካባቢ ያለው የዚህ የምርጫ ስሜትና መንፈስ ምን ይመስላል?
ኒውዮርክ ያው እንደምታውቀው በጣም ዳይቨርስ የሆነች ከተማ ናት።
በጣም ብዙ አይነት የሰው ስብጥር ያለባት።
አዎ፣ ኢቨን ከኢትዮጵያ ሕዝብ ቼክ ብናደርግ በተለያየ ኢትዮጵያ ኤትኒሲቲ ግሩፕ ያለው ሕዝብ እዚህ ነው ያለው።
በየብሔሩ በየብሔረሰቡ ያለ
የተለያየ ቦታ ብንኖርም ኢትዮጵያን ብንወክል ኦሮሞ፣ አማራው፣ ትግሬው ይኔመት እና
ሁሉም የተውጣጣ ሰው ኢትዮጵያዊ እንኳን እዚህ አለ።
አዎ። እና በጣም ስፔሻል ሲቲ ናት። ቤት ነው የሚሰማን። የውጭ
ሀገራችን የራቃችን
የራቀን አይመስላንም፣ ከውጭ የመጣን አይመስላንም። እና ስፔሻል የሚያደርገው ነገር እንግዲህ ቮቱን በተመለከተ ማን ነው ይህንን ሪፕሬዘንት ይህንን ባዲ ሪፕሬዘንት ማድረግ የሚችለው?
ይህንን አይነት ስብጥር ያለውን ሁሉ ማን ነው ሊወክል የሚችል? ማን ነው የእሱን ድምፅ ሊያሰማለት?
እሱ ነው ዋናው የኛ ጥያቄ እና ሁለቱም ሰፐሬት የሆነ አጀንዳ ያላቸው ሰዎች
የተለያየ ነው፣ የተራራቀ ሀሳቦች ናቸው።
አዎ። ትራምፕን ብትመለከተው እና ባክግራውንዱን ያው ራሱ ኦፕንሊ እንደሚናገረው ሀብታሙ ነው ሪፕሬዝ ኢትስ ኖቲንግ ሮንግ ዊዝ ዛት፣ ግን የሚናገረውና ማድረግ የሚፈልገው ያንን ባዲ ብቻ ሪፕሬዘንት ለማድረግ የቆመ ሰው ሆኖ ነው ራሱን ያቀረበው። ዌራዝ ማንሃተንን ወይም ኒውዮርክን ብታይ ዊ አር ሶ ዳይቨርስ። አዎ። አንድ ፒስ አንድ ግሩፕ ብቻ ሪፕሬዘንት የሚያደርግ ሰው አይደለም ያስፈልገን። ዘ ሆል ፒክቸር አዝ ዋን እንደ አሜሪካ ሪፕሬዘንት የሚያደርገን ሰው ነው የሚያስፈልገን።
አድማጮች፣ እንደዚሁም አሉላና አዲሱ፣ የኒውዮርኩ የድምፅ አሰጣጥ እንግዲህ ስነ ስርዓት አሁንም እንደቀጠለ ነው። በተለይ እነዚህ ድምፅ ሰጪዎችና ሌሎችም የሚነግሩኝ ኢትዮጵያና ኢትዮጵያን የመሳሰሉ ሌሎችም ሀገሮች ከዚህ አይነቱ የአሜሪካ ዲሞክራሲ ብዙ መማር ይችላሉ። ግልጽ ምርጫ ከማካሄድ እና ተአማኒ ምርጫ ከማካሄድ እንደዚሁም የህግ የበላይነትን ከማክበር ወደ ብልጽግና ብቻ ነው ሊሄዱ የሚችሉት የሚል አስተያየት ሰጥተውኛል። ሌሎችም ያነጋገርኳቸው አሉ። በፌስቡክ ቀጥታ ተከታተሉኝ፣ እንደዚሁም በዌብሳይታችንም ላይ እነዚህን አስተያየቶች የምርጫውንም ሂደት በተከታታይ እየተከታተልኩኝ እስከ ምሽቱ እስኪነጋ ድረስ በኢትዮጵያ ሰዓት አቀርብላችኋለሁ። አብራችሁኝ ሁኑ። ሌሎችም እያነጋገርኳቸው ተንታኞች አሉ። እስቲ ወደ አሉላና ወደ አዲሱ ደግሞ ልመለስ።
ሰለሞን እናመሰግናለን።
ቀደም
የምሽቱ ዝግጅት ላይ ይበልጡን ቅድም እንዳለው እግር በእግር ውጤቶችን በምንከታተልበት ዝግጅት ላይ መልሰን በስፋት እናገኛለን። ግን ከመሄድ በፊት
በተለይ ከሂለሪ ክሊንተን የምርጫ ጣቢያን የዛው ነው የምገኘው ጠቅላይ መምሪያው ላይ እና ውጤቶቹን በቀጥታም ከዛ የማስተላለፍ እድል ይኖረኛል እና አቀርባለሁ።
መልካም። አሁንም ታዲያ ሳትርቅ የምርጫውን ሂደት ለትንታኔ በተደጋጋሚ ፕሮግራማችን የምናገኛቸውን ዶክተር ብሩክን ጋብዘሃል።
አዎ፣ ዶክተር ብሩክ ኃይሉ በኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ናቸው። በስክሪፕስ የታዋቂው ስክሪፕስ የጋዜጠኝነት ትምህርት ቤትም እንደዚሁ ፕሮፌሰር ናቸው። የፉል ብራይት ስኮላር ናቸው ዶክተር ብሩክ ኃይሉ።
መልካም፣ ወደ ትንታኔው እናምራ።
ዶክተር ብሩክ ኃይሉ ጤና ይስጥልኝ፣ እንደምን አመሹ?
ጤና ይስጥልኝ። እንዴት አመሻ አቶ ሰለሞን?
እግዚአብሔር ይመስገን። የት ነው አሁን የሚገኙት?
አሁን በግል ጉዳይ ሎስ አንጀለስ ካሊፎርኒያ ነው የምገኘው። ጋር ነው ያለሁት።
እሺ፣ እንግዲህ እኔ ያለሁት በዩናይትድ ስቴትስ ምስራቅ ጫፍ ነው፣ እርስዎ ያሉት ደግሞ በዩናይትድ ስቴትስ ምዕራብ ጫፍ ላይ ነው። ሁለታችንም ያለ ነው።
አንዳችን አትላንቲክ ኦቂያኖስ ደጅ ላይ አንዳችን ፓሲፊክ ኦቂያኖስ ደጅ ላይ ነው ያለነው። በዚሁ መጠን የተዘረጋች ነች ዩናይትድ ስቴትስም። በሶስት ሰዓቶች ልዩነት ነው እኔና እርሶ ተራርቀን ያለነው።
እዚህ ላይ እንደው ግሩም ስላቀራረብከው ዋሽንግተን ሎስ አንጀለስ መብረር ወደ 6:30 ይፈጃል። ከዋሽንግተን ዲሲ ለንደን ትገባለህ ወይ ፍራንክፉርት መግቢያ ሰዓት ነው ለማለት ነው።
ያው ርቀቱ የዛን ያህል የሚሆነው። አሁን እና በዛ ላይ እርሶ ደግሞ የኦሃዮ ነዋሪ ነዎት፣ እዛው ነው የሚኖሩት በማዕከላዊቱ ኦሃዮ። እና እስቲ የዘንድሮን ምርጫ የምርጫ እንቅስቃሴ ለማየት እርሶ ጥሩ ድሎ አለዎት፣ እንደ ፖለቲካል ሳይንስ ፕሮፌሰርም እንደ ጋዜጠኝነት መምህርም ነገሮችን እያገናዘቡ እንዲያዩልኝ ለመጠየቅ ነበረ። በተለይ ኦሃዮ የትንቅንቅ ሜዳ ወይም ባትል ግራውንድ ከሚባሉት ግዛቶች አንዷ ሆናለች። አሁን እነዚህ ዋዣቂ የሆኑ ስዊንግ ስቴት የሚባሉ ግዛቶች አንዷ ሆናለች እና ለመሆኑ የዛሬውን የምርጫ ሂደት እንዴት ነው እየታዘቡ ያሉት?
ምርጫው ሂደት እንግዲህ የምርጫ መስጫ ጣቢያዎች መከፈት ከጀመሩ ያው ሰዓታት ይቆጠራሉ። አሁን ካሊፎርኒያ 1 ሰዓት በፊት ገደማ ነው የተከፈተው። እንቅስቃሴው በሚገርም ሁኔታ ብዙ ህዝብ እየወጣ ረዥም፣ በጣም ረዥም ሰልፍ የሚታይበት ሆኗል። ህዝቡ ልክ ፕሬዚደንት ኦባማ እንደምታስታውሰው ለመጀመሪያ ጊዜ እንደተመረጡት ሁሉ ሊንደ ኮስተር ብሎ መብቴ ነው፣ እያንዳንዷ ድምፅ ዋጋ አላት፣ ዋጋም ታስከፍላለች በሚል ብዙ ህዝብ እየወጣ ቮት እያደረገ ነው። ኦሃዮም እንደዛ ነው። ሌላው ለየት የሚያደርገው እንቅስቃሴ እስካሁን እስከ ትናንት ድረስ 40 ሚሊዮን በላይ መልሳታት ድምፅ ሰጥቷል። ፕሪ ኢሌክሽን ቮት
በቅድሚያት
አላቂ
በቅድሚያ ጊዜ ማለት ነው።
ሌላው ቢቀር ፍሎሪዳ ራሱ ለምሳሌ ትናንት ድረስ በዚህ ታይቶ አይታወቅም ቅድሚያ ድምፅ በመስጠት እና ይሄ የሚያሳየው ምን ያህል የአሜሪካ ህዝብ ከዳር እስከ ዳር ተነስቶ መብቱን ስርዓት መብቱን ለማስከበር መብቱን ለመጠቀም እየተንቀሳቀሰ መሆኑን ያሳየናል።
ምንድን ነው ለመሆኑ እንደዚህ ለየት እንዲል ያደረገው? ዶክተር ብሩክ
አቶ ሰለሞን የዘንድሮ ምርጫ ነው በመሰረቱ ግን ምርጫ ብቻ ልዩ ምርጫ ነው ማለት እንችላለን። ወሳኝ ምርጫ ነው የዘንድሮ ምርጫ። የአሜሪካንን ይህን ታላቅ ሀገር የአሜሪካንን ሀገር አቅጣጫ በጎልድ ሊያሳየን የሚችል የተለመደው ኤጅ ኦልድ ፖለቲክስ ይባላል። ዲሞክራቶች ሪፐብሊካኖች እየተለዋወጡ እየተቀባበሉ እየተሸናነፉ አገሪቷ የሚመሩበት ሁኔታ የዘንድሮ ለየት የሚያደርገው በሪፐብሊካን ፓርቲ ስም ይሁን እንጂ ሚስተር ዶናልድ ትራምፕ ይዞ የሚያራምዱት አጀንዳ፣ ይዞ የተነሱት ነጥቦች፣ ይዞ የተነሱት ግቤ ይሄ ነው ይሄ ይሄ ነው ብሎ የተነሱት አላማ አሜሪካንን ለሁለት ከፈላት ለማለት ትንሽ ይከብዳል። ነገር ግን የዚህ ምርጫ ውጤት ይቺ ሀገር በውስጣዊም ፖለቲካውም ሆነ በውጫዊ ፖለቲካ ምን አይነት መልክና እንቅስቃሴና ቅርጽና ሂደት ይኖራታል የሚል በስጋትም የሚታይ በተስፋም የሚታይ ብዙ ነገር የተቀላቀለበት ሂደት በመሆኑ በታሪክም አልፎ የዛሬ አመት ሁለት አመት ስንነጋገር በታሪክ ማህደር ውስጥ ከፍተኛ ቦታ ከሚይዙ ታሪካዊ ክንውኖች ውስጥ በአሜሪካ ታሪክ ውስጥ አንዱ ይሆናል ብዬ ገምታለሁ።
ዶክተር ብሩክ ኃይሉን ለሙያዊ ትንታኔያቸው እናመሰግናለን። ሰለሞን አንተንም እናመሰግናለን። ምሽት ላይ እናገኝሃለን። እግዜር ይስጥልን ሰለሞን። በዓለም ዙሪያ የሚሊዮኖችን ትኩረት የሳበው የዛሬው የፕሬዝዳንታዊ ምርጫ ለዩናይት ስቴትስ ብቻ የተገደበ አይመስልም። አዲሱ ቀደም ብለን በዘገባዎቻችን እንዳመለከት ነው የአዲስ አበባውን ቅኝት ተመልክተናል። ሌላም ዘገባ ወደ ኢትዮጵያም ይመልሰናል
ይመስለኛል። ከዚሁ ርዕስ ሳንወጣ ማለት ነው።
ልክ ነው።
ግርማይ ገብሩ የዩናይትድ ስቴትስን ምርጫ ሂደት የሚከታተሉ የመቀለ ነዋሪዎችን ሀሳብ ሰብስቦ ልኮልናል። ነጋዴ፣ የመንግሥት ባለሥልጣን፣ የመንግሥት ሠራተኛ፣ ተማሪ ይገኙባቸዋል። አብዛኛዎቹ ከቱጃሩ ባለ ሕንፃ ነጋዴ ዶናልድ ትራምፕ ይልቅ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር እንዲሁም ቀዳማዊት እመቤት የነበሩት ሚስስ ሂለሪ ክሊንተን ቢመረጡ ይወዳሉ። እስቲ እንስማቸው።
What will we vote for? ያለ ነው መቀሌ ከተማ ሆኖ ኢንተርናሽናል ፕላኔት ሆቴል ፎር ስታር ሆቴል ሆኖ ኢሌክሽኑ እየተከታተል ነው ነው የብዙ ሰው ቀልብም ስበዋል። በትምርጫው ለካንዲዴት ስትቀርብ ፐርሰናል አታክ መኖር የለበትም የሚል ሐሳብ አለኝ። እንደ ሐሳብ ህገ መንግስቱን መሰረት ያደረገና እንዴት ሀገሪቱን እናስቀጥላታለን የሚለውን ጉዳይ ይዞ ቢንቀሳቀስ የተሻለ ሞር ኢንክላይንድ የሆነው ሰልፍ አታክ ነው። ለወደፊቱ አይመረጥም የሚል ሐሳብ ነው ያለኝ እንደ ኮመንት። ከምርጫው ስገነዘበው ግን ሂላሪ ክሊንተን ብታሸንፍ የኔ ምርጫ ነው ብዬ ገምታለሁ።
ስሜ አለማ ገብራይ የኢሮብ አካባቢ ተወላጅ ነኝ። ምርጫውን በተወሰነ መልኩ እከታተላለሁ። የማየው ትንሽ የአሜሪካ ምርጫ የአሜሪካ ዲሞክራሲ እያሽቆለቆለ ነው ወይስ እያደገ ነው የሚል ነገር ትንሽ ግራ ያጋባኛል። ምንም የራሳቸውን ካምፕ ይዘው ቢከራከሩ ቢሟገቱ መጨረሻ ላይ አንድ ላይ የመሆን የዲሞክራሲው ልቀት የሚያሳይ የነበረ አካባቢ አሁን ትንሽ ዲሞክራሲ እየተሸረሸረ ነው ወይስ እያደገ ነው የሚል ትንሽ ግራ የሚያጋባኝ ስሜት አይበታለሁ። የሆነ ሆኖ ግን ከትራምፕ በበለጠ ሂላሪ ስለ አንድ ዓለም ስደተኞችን አባረህ ወይም አንደኛውን ዘር ለይተህ በማጥቃት ሰላም የሚገኝበት ኢኮኖሚ የሚያድግበት ሁኔታ ስለሌለ ሂላሪ ሳይሻል አይቀርም የሚል ግምት አለኝ።
ተክላ ኃይለ ስላሴ ይባላለሁ። ምርጫውን እከታተለዋለሁ፣ አልፎ አልፎ እከታተለዋለሁ። ሂላሪ ብትመረጥ ደስ ይለኛል። ትመረጣለችም እያስባለሁ። ምክንያት ልትመረጥበት የምፈልግበት ዋነኛ ምክንያት እኔ ዲሞክራት ስለሆነች፣ ሁለተኛ የእሷ አቋም ስለምደግፈው፣ ትራምፕን በጣም ስለማላደንቀው አድናቂው ስላልሆንኩ የሚናገራቸው ነገሮችና የሚያደርጋቸው ነገሮች ብዙ ስለማይመች ለፕሬዚዳንትነት በቂ ነው ብዬ ስለማላስብ፣ ዲፕሎማት አይደለም። ከተመረጠም በኋላ ይጠቅመናል የሚል አስተያየትም የለኝም። ጥሩ ይሰራል ብዬ አላስብም። ሂላሪ ብትመረጥ ደስ ይለኛል። ትመረጣለች።
ዳዊት ኃይሉ የትግራይ ባህልና ቱሪዝም ቢሮ ኃላፊ ነኝ። እንደሚታወቀው የአሁኑ ወቅት የአሜሪካ የምርጫ ሁኔታና ሂደት በጣም በከፍተኛ ደረጃ የዓለምን ቀልብ ይዞ ይገኛል። በተለያዩ መገናኛ ብዙሃን እከታተለዋለሁኝ። ውጤቱ ምን ሊሆን ይችላል ብለን በምናስብበት ጊዜ ዲሞክራት ፓርቲን እጩ ሆነው የቀረቡት ሂላሪ ክሊንተን ይዘውት የመጡት አስተሳሰብ በብዙዎቹ ተቀባይነት ይኖረዋል የሚል ግምት ስላለኝ በዛ መሰረት ሂላሪ ክሊንተን ያሸንፋሉ ብዬ ገምታለሁ።
አሰፋ ገብረስላሴ፣ የአሜሪካ ፕሬዚዳንታዊ ምርጫ የሚሰነዘሩት ቃላቶች ሁሉ ይመቹኛል፣ ያዝናኑኛል። የዛሬ ዓመት ደግሞ በጣም ለየት ያለ ነው። በጣም ለየት ያለና አክርሮ የተከራከሩበት ጊዜ ነው ያየሁት። ውጤቱ የህዝቡ ቢሆንም የምርጫ ውጤቱ እኔ ቢሆን ምለው የራሴ ስሜት ነው። ለመጀመሪያ ጊዜ አሜሪካ ሀያል ናት። እንግዲህ በሀያል አገር ሴት መሪ ብትሆን ማየት ፈልጋለሁ። ስለዚህ ለሂላሪ ክሊንተን አሸናፊ እንድትሆን ያለኝን ድጋፍ እና ስሜት እገልጻለሁ።
ተስፋ አምላክ በሪውን እባላለሁ። ሚዲያ ስራ ላይ ነው የምሰራው። የአሜሪካ 2016 ምርጫ እየተከታተልኩት ነው። ቆይቻለሁ ገና ከፉክክሩ ጀምሮ። በትራምፕና በሂላሪ የሚደረገው ፉክክር በጣም መሳጭ ነበር። ነጻ ሆኖ ያንን ያህል ዲስከስ የሚያደርጉበት ኦፕን የሆነ ሚዲያ ኦፕን የሆነ ዲስከሽን መኖሩ በጣም ትልቅ ነገር ነው። እስከ ግል ህይወታቸው ድረስ ገብተው ለማሸነፍ የሚያደርጉት ጥረት በጣም አትራክቲቭ እንዲሆን አድርጎታል። ከሌላው ጊዜ የተለየ ነው። ብዙ ስለ ሀገሪቷ ኢኮኖሚ እንዲሆናል፣ ስለ ሀገሪቷ እንዲህ ይሆናል የሚለው ከሚለው በላይ እዛ ላይ ፎከስ ተደርጓል። ግን ያው ምርጫ ካሉ ተወዳዳሪዎች ስለሆነ ምርጫ የሚካሄደው ካሉት የሚያሸንፉት ከሁለቱም አንድ ይሆናል። ሂላሪ ብትሆን የሚል ሀሳብ አለኝ እንደኔ። ምክንያቱም ከሌሎች ሀገር ጋር የሚኖራት የአሜሪካ ግንኙነት በሂላሪ አካሄድ የተሻለ ይሆናል ብዬ ስለማስብ፣ ትራምፕ ጥሩ የሆነ አቋሞች ጥሩ የሆኑ ፖይንቶች አድርጓል። በእርግጥ ግን ከጎረቤት ሀገርና ከሙስሊም ሀገሮች የሚኖረው ግንኙነት ግን ትንሽ የሚሻክር ይመስለኛል። እሱ ደግሞ ያው አሜሪካ ዓለም ሙሉ ላይ ላለው ሰላም ደግሞ ትልቅ አስተዋጽኦ ያላት ሀገር እንደመሆኑ በሌሎች በእንደዚህ የተከፋፈሉ መጥፎ ገጽታ ሲኖራት ግን ትንሽ ለሁሉም የሚመች ነገር ይሆናል ብዬ ስለማላስብ ወር ሂላሪ ብታሸንፍ እመርጣለሁ እላለሁ። ነጥቡም የእሷ መሪነት እስካሁን እየታየ ያለበት ቦታዎችን ሳይ ትንሽ ደስታ ነገርም እየተሰማኝ ነው።
ልዩ ዝግጅት ዝግጅታችን ይቀጥላል። አድማጮቼ፣ ሚኒሶታ ክፍለ ግዛት ህዝብ በሶማሌ ስደተኞች ምክንያት ስቃይን አይቷል። ዶናልድ ትራምፕ ናቸው። ዩናይትድ ስቴትስ የሪፐብሊካኑ ፓርቲ ፕሬዚዳንታዊ እጩ ዶናልድ ትራምፕ ሶማሌ ስደተኞች ላይ የሚኒሶታ ህዝብ ሶማሌዎቹ ስደተኞች ምክንያት መከራውን አይቷል ሲሉ ተናግረዋል። አነጋገራቸው ማህበረሰቡን እንዳሳዘነ ጠቅሶ የአሜሪካ ድምፁ የሶማሌኛ አገልግሎት ዘጋቢ ሀሩን ማሩፍ ያጠናቀረውን ዘገባ ዝርዝር ቆንጅታዬ ይዛ ቀርባለች።
ዶናልድ ትራምፕ ሚኒሶታ አውሮፕላን ጣቢያ ለተሰበሰቡ ደጋፊዎቻቸው ሲናገሩ ነው ይህን ያሉት። ትራምፕ ዲሞክራቷን ተፎካካሪያቸውን ሂለሪ ክሊንተንን የውጭ ሀገር ዜጎች ያለምንም ገደብ እንዲገቡ፣ እጅግ አደገኛ ከሆኑ የዓለም አካባቢዎች ስደተኞች እንዲመጡ ነው የሚፈልጉት ብለው ይወነጅናሉ። ይህን ጉዳይ ደግሞ እናንተ ከማንም በላይ ታውቁታላችሁ ሲሉ የተሰበሰበው ደጋፊ ሆ ብሎ ተቀብሏል። ብዛት ያላቸው የሶማሌ ስደተኞች እናንተ ሳታውቁ፣ ሳትደግፉ፣ ሳትፈቅዱ ወደ ክፍለ ሀገራችሁ ይመጣሉ ብለዋል ሪፑብሊካኑ እጩ። በሚኒሶታ የሚገኘው የሶማሌ ማህበረሰብ ይህን የሚስተር ትራምፕን ውርጅብኝ አውግዟል። ፕሮፌሰር አብዲ ኢስማኤል ሰማተር በሚኒሶታ ዩኒቨርሲቲ የመልክዓ ምድርና የተፈጥሮ አካባቢ ክፍል ሊቀመንበር ናቸው። የትራምፕ አነጋገር አሳዛኝና አስቀያሚ ነው ያሉት የሶማሊያ ተወላጁ ምሁር፣ ይችን ሀገር ሰዎች በዘራቸው፣ በቀለማቸው፣ በጾታቸው አድሎ ሲደረግባቸው ወደ ነበረበት ወደ ቀድሞ ዘመን የሚመልስ አሳዛኝ አነጋገር ነው ብለዋል።
If Mr. Trump was really keen on creating a civic body in this country that's united,
Mr. Trump ፍላጎታቸው እዚያ ሀገር ውስጥ መልካም ተግባራትን ሁሉ የሚደግፍ መጥፎ ተግባራትን ሁሉ የሚቃወም አካል ለመፍጠር ቢሆን በሁሉም ማህበረሰቦች ውስጥ ስደተኞችንም ጨምሮ የአገሪቱን ጥቅም ከልብ የማይደግፉ ጥቂት ሰዎች አሉ። እኛ የተቀረነው ሶማሌዎች፣ ኒካራጓኖች፣ ሌሎችም የማዕከላዊ አሜሪካ ዝርያዎች ሆነን ሁሉም ህዝብ የተሳካ ኑሮ እንዲያገኝ ተባብረን መስራት አለብን የሚል መልእክት ቢያስተላልፉ ይሻል ነበር። መሪ እንደዚህ ያለ መልእክት ነው የሚያስተላልፈው።
የሚስተር ትራምፕ ችግር አላዋቂነት ነው ይላሉ ፕሮፌሰር አብዲ ሰመተር።
But because Mr. Trump, in my opinion and assessment, is so illiterate about how the democratic order works in this country.
እንደኔ አስተያየትና ግምገማ ከሆነ ግን ስለ ሀገሪቱ የዲሞክራሲ ስርዓትም ሆነ ስለ ህገ መንግስቱ አሰራር በጣም እውቀት ይጎላቸዋል። ከህዝብ ዘንድ ጠቀም ያለ ጆሮ ለመሳብ ያላቸው ብቸኛ መንገድ በጉዳዮች ላይ ሳይሆን በግለሰቦች ላይ ያነጣጠረ የጥላቻ ንግግር እንዲባባስ ማድረግ ነው። ስለዚህ በእኔ አስተያየት በምርጫው ሂደት ደጋፊ ለማግኘት ውጥረት ላይ ያሉ ይመስላሉ።
ትራምፕ በተናገሩት ሶማሌዎች፣ ጥቁር አሜሪካውያን፣ ነጮች ወዘተ ማህበረሰቦችን እንዳሳዘኑ ፕሮፌሰር ሰመተር ገልጸዋል። ሶማሌዎች በሚኒሶታ ላይ ሸክም እንደሆኑ፣ ሂለሪ ክሊንተንም ድንበር ሁሉ ክፍት ሆኖ ሽብርተኛ እንደፈለገ እንዲገባ እንደሚፈልጉ ትራምፕ ተናግረዋል። ሚኒሶታ ውስጥ ለ23 ዓመታት የኖሩ የሶማሌ ተወላጅ መሆናቸውን የተናገሩት አብዲ ሰመተር በመቶዎች ምናልባትም በሺዎች የተቆጠሩ የሚኒሶታ ነዋሪዎችን አስተምሬያለሁ፣ በአገር ውስጥም በውጭ ሀገርም ትልቅ ቦታ የደረሱ አሉ ብለዋል። ሚስተር ትራምፕ ምን እንደሚያወሩ አያውቁም። አክለውም እንዲያውም ሂለሪ ክሊንተን ድንበሩን ክፍት አድርገው ሰው እንደፈለገ እንዲገባ ነው የሚፈልጉት ያሉትም ከእውነት የራቀ ነው ብለዋል ምሁሩ። ትራምፕ ተጋላጭ ማህበረሰቦችን የሚያጠቁት የሚኒሶታን ጥሩ ዜጎች የሚስቡበት ሌላ ነገር ስለሌላቸው ነው ብለዋል።
I think, you know, oftentimes that kind of hate speech from prominent people, prominent in the sense that this is a billionaire.
ብዙውን ጊዜ አንድ ታዋቂ ሰው እንዲህ ያለ የጥላቻ ንግግር ሲያደርግ እዚህ ሚኔሶታ ውስጥም ይሁን በተቀረው የሀገሪቱ አካባቢ በማህበረሰብ ውስጥ አዎንታዊ አስተዋጽኦ እያደረገ ለመኖር ልጆቻቸውን ጥሩ ትምህርት ቤት አስተምረው ነገ ጥሩ ግብር ከፋዮች የሚሆኑ አረጋውያን የሚንከባከቡ ዜጎች ለማፍራት የሚሞክሩ ዜጎችን ለጉዳት ያጋልጣል።
የሚኒሶታ መራጭ ለማንኛውም ሂለሪ ክሊንተንን እንደሚመርጥ እተማመናለሁ ብለዋል ፕሮፌሰር አብዲ ሰማተር።
የመጨረሻዎቹን ጥቂት ቃላት እናሰማ። የምርጫ ውጤቶችን በመተንበይ የሚታወቀው እንደ አውሮፓውያን ዘመን አቆጣጠር በ2012 ያለፈውን ፕሬዝዳንታዊ ምርጫ በትክክል የተነበየው በዚህ ምርጫ ውጤቶች ትንበያ የሚታወቀው 538 የተባለው ተቋም መስራች ኔት ሲልቨር ሂላሪ ክሊንተን በምርጫው አሸንፈው ዋይት ሀውስ ለመግባት 71.4 እድል አላቸው እያሉ ነው።
እንደ አውሮፓ አቆጣጠር ከ1984 ጀምሮ ለ34 ዓመታት ማን እንደሚመረጥ መተንበይ በመተንበይ የታወቁት የአሜሪካ ዩኒቨርሲቲ ፕሮፌሰሩ አለን ሊሽማን ደግሞ ዘንድሮ እድሉ ለዶናልድ ትራምፕ ነው ብለዋል።
ጥቂት ሰዓታት ናቸው የቀሩት፣ ውጤቱ ይለያል። ታዲያ የዚህን ስርጭት እግር በእግር ውጤቶችን ማታ ላይ አዲሱ በቃላችን መሰረት እንደምናቀርብ ከወዲሁ እናስታውቅ። ቀጠሯችን በኢትዮጵያ ሰዓት አቆጣጠር ነገ ከጠዋቱ 1 ሰዓት እስከ 2 ሰዓት በእኛ ሰዓት
ማታ 11 ፒኤም እስከ 12 ኤም ድረስ ወይም በአማርኛ ከምሽቱ 5 ሰዓት እስከ ሌሊቱ 6 ሰዓት
ድረስ ነው። አድማጮች ከእኛ ጋር ሁኑ። ትግርኛ ስርጭት ይቀጥላል። በእኛ በኩል ደህና ደህና